የኢትዮጵያ ብሔራዊ ሎተሪ በሚኒስትሮች ምክር ቤት ደንብ ቁጥር 162/2001 መሰረት የስፖርታዊ ውድድር ከሎተሪ ጨዋታዎች አንዱ መሆኑን በመደንገግ ከ2005 ዓ.ም ጀምሮ ስፖርታዊ ውድድር ቤቶች ወደ ገበያ ገብተው ስራ እንዲጀምሩ ፍቃድ ሰጥቷል። ይሁንና ስፖርታዊ ውድድሮች ከጤናማ የጊዜ ማሳለፊያነት ወደ ቁማርነት እየተቀየሩ ወጣቱ ላይ ማህበራዊና ኢኮኖሚያዊ እንዲሁም ስነ ልቦናዊ ጠውሶችን እያስከተሉ መሆኑን በተከታታይ ሲነገር ቆይቷል። ከዚህም በመነሳት የኢትዮጵያ የሴቶች ህጻናትና ወጣቶች ሚኒስቴር የተለያዩ ባለድርሻ አካላትን በመጥራት የውይይት መድረክ አካሂዷል። አቶ አለም ሰይድ በሚኒስትሮች መስሪያ ቤት የወጣቶች ስብዕና ልማት ዳይሬክተር ሲሆኑ በውይይቱ ላይ ጥናት አቅርበዋል።
ጥናቱ የስፖርት ቤቲንግ በሚባለው የስፖርት ውድድር ወይም ቁማር በመላ ዓለም የተለመደ ቢሆንም በሀገራችን በቅርብ ጊዜ የገባው ነገር ግን በከፍተኛ ፍጥነት እየተስፋፋ ነው የሚገኘው እና ያው የስፖርት ውርርዱ ያው ማካሄድም ፈቃድ መስጠትም የሚችለው ብሔራዊ ሎተሪ ነው። በዚህ አማካኝነት እስካሁን ባለው ከብሔራዊ ሎተሪ አስተዳደር በተገኘው መረጃ ለ46 ካምፓኒዎች ፈቃድ ተሰጥቷል። እያንዳንዱ ደግሞ በርካታ ብራንቾች አሏቸው። ለምሳሌ አንደኛው 46ቱ አንደኛው ብቻዋን አዲስ አበባ ላይ ወደ 65 ብራንቾች እንዳሉ መረጃዎች ያመለክታሉ። ተጋላጮች ወይም በዚህ ላይ ተሳታፊዎች በአብዛኞቹ ህጻናት፣ ታዳጊዎች እና ወጣቶች ናቸው። ከእድሜ አንጻር በአብዛኞቹ አክቹዋሊ በእኛ ሀገር አሁን ሁሉም አወራራሽ ካምፓኒዎች አይደሉም። የተወሰኑት ላይ ከ18 ዓመት በታች ለሆኑ ታዳጊዎች የማይፈቀድ ይላል። ያው ግድግዳ ላይ የሚለጠፍ ብቻ አስገዳጅነት የለውም። ኮንትሮል ሜካኒዝም ወይም ቼክ ማድረጊያ ምንም አይነት ሜካኒዝም የለውም። መታወቂያ ማትጠየቂ ምንም አይነት ማስረጃ ተጠያቂ ብቻ ተለጥፋለች እና በአብዛኞቹ ባደረግናቸው አሰስመንቶች አብዛኞቹ ከ15 ዓመት እስከ 35 ዓመት ባሉ የእድሜ ክልል ውስጥ ያሉ ናቸው። አንደኛ የሚያባክኑት ጊዜ ቲኬት ለመግዛት በራሱ ረጅም ሰልፍ ነው የሚሰለፉት እና ከ3 ሰዓት እስከ 6 ሰዓት የሚፈጁ አሉ። በነዛ በሳምንቱ 4 ቀናት 4ቱንም ቀን የሚሳተፋለ 1 ቀን የሚሳተፉ አሉ፣ 2 ቀን የሚሳተፉ አሉ። ገንዘብ አንጻር ያው እንደ አቅማቸው ነው። ከ10 ብር ጀምሮ አለ፣ በሺዎች የሚቆጠሩ በ10 ሺ በ100 ሺ የሚወራረዱበት ሁኔታ አለ እና ንብረታቸውን ሽጠው ባዶ የቀሩ የተለያየ መንገድ የተገኙ መረጃዎች ያሳያሉ።
አቶ አለሙ አክለውም ሁኔታውን ያባባሰው ደግሞ በዚህ የውርርድ ስፖርት ውስጥ የውጭ ባለሀብቶች ተሳታፊ መሆናቸውን ይጠቅሳሉ። የሚኒስቴር መስሪያ ቤቱ በቀጣይ ለህብረተሰቡ የግንዛቤ ማስጨበጫ ከመስጠት ጎን ለጎንም በሀገር አቀፍ ደረጃ የውርርድ ስፖርቱን ለማስቆም በጥናት የተደገፈ ጥያቄ እንደሚያቀርብም ገልጸዋል።
ግን እጅግ በጣም መስፋፋት የጀመረው የውጭ ካምፓኒዎችን ጭምር ጆይንት ቬንቸር መግባት በመጀመራቸው በቴክኖሎጂ መታገዝ በመጀመራቸው በጣም መስፋፋት የጀመረው ባለፉት 2 ዓመታት። ያው የሚያስከትለው አደጋ ምንድን ነው? አምራቹም የዚህ ተሳታፊ ህጻናት፣ ወጣቶች ናቸው። እነዚህ ደግሞ እንደ ሀገራችን ታዳጊ ሀገር ነች። ከዚህ አንጻር ትልቁ ሪሶርስ ወይም ፕሮዳክቲቭ ፓወር የምንለው ክፍል ነው እየተጎዳ ያለው። አይምሯቸውን ፕሮሰስ የሚያደርገው ሱተኛ ያደርጋቸዋል። የስራ ጊዜ ይሻማል የምንለው የሰው ሀይልም እያሳጣን ያለው። ስለዚህ አሁን ትኩረቱ ምንድን ነው? መንግስት ያው ሁሉም አካላት ተረባርበው ጉዳዩን ማቂ ነው ያለው። ለብሔራዊ ሎተሪ የተሰጠው በደንብ በአዋጅ የተሰጠው ስልጣን አለ። ያ እንደገና እንዲጤንና አስቸኳይ መፍትሄ እንዲያገኝ ነው። እኛ በሴቶች ህጻናትና ወጣቶች ሚኒስቴር በኩል ጥረት እያደረግን ያለ ነው። ለወጣቱም ለሌሎችም ግንዛቤ መፍጠሩ ማስተማሩ እንዳለ ሆኖ፣ ነገር ግን ይህ በህግ የተደገፈ በአዋጅ በደንብ የተደገፈ ስለሆነ የእኛ ሚኒስቴር መስሪያ ቤትም የሚኒስትሮች ምክር ቤት አባል ነው። ስለዚህ በሚኒስትሮች ምክር ቤት አዋጁ እንደገና እንዲታይ በአስቸኳይ እንዲታይና የሚኒስትሮች ምክር ቤት መፍትሄ እንዲያበጅለት ህጻና መውጠር እንዳለብን ወይም ፕሮፖዛል ማቅረብ እንዳለብን።
አቶ አድኖ አበራ በሴቶች ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ ናቸው። በውይይቱ ላይ በቂ የሚባሉ ባለድርሻ አካላት መገኘታቸውን ገልጸው የጉዳዩን አሳሳቢነት ላይ ስምምነት መደረሱና ለወጣቱም የተሻለ ጊዜ ማሳለፊያ ለማዘጋጀት እየሰሩ መሆናቸውን አሳውቀዋል።
መድረኩ በጣም ሰፋ ያለ ነጥቦች የደረሱበትና ክርክሮችም ነበሩ። አንድ አይነት አቅጣጫ ብቻ ሲሆን ጥሩ አይደለም። የተለያዩ ሀሳቦች ቀርበው ከዚያም መጨረሻ ላይ በአቋም ደረጃ ከስምምነት ተደርሶ የሚወጣበት መድረክ ስለነበረ ባለድርሻ አካላቶች በዚህ በሎተሪ ውርርዱ ጠቅላይ አቃቤ ህግም ነበረ እንዳሲ ሎተሪ አበረ የእምራን ማበረም በዚህ ነበርና ጥሩ መድረክ ነው ባለፈ ነው። ሌላው ይሄ ነገር ለወደፊት እንታገለ ምገዳ ነው ትግብን ምገዳ ስለሆነ ማህበራዊ ቀውስ የሚያስከትል ስለሆነ ስለዚህ ይሄ ነገር ርምት ሊሰጠው ይገባል፣ መስተካከል አለበት። አሁን ወጣቱ ላይ ድረስ ያለው ችግር መቀረፍ አለበት። ችግሩ የሚቀረፍበት ግን ውርርድ መዘጋቱ ብቻ መፍትሄ የሚሆን ከሆነ እሱን ለማድረግም ድረስ በአቋም ደረጃ እኛ እንደ ተቋም አቋማችንን አዋውተን ሌሎችንም እየተማመንበታል። ከኛ ስራ አጥነት እንደመኖሪ በቀን መንግስት በአገር አቀፍ ደረጃ በተቋማትን ደረጃ አሳይመንት ሰጥቶ ስራ አጥነት ችግሩን ለመቅረፍ ኮሚሽን እስከማቋቋም ድረስ የደረሰበት ያለበት ሁኔታ አለ።
ሴቶች ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አድነው አክለውም ወጣቶችና የህብረተሰቡ አካላት እነዚህን የወረዱ ስፖርቶችን አደገኝነት ተረድቶ ጊዜውን በአግባቡ እንዲጠቀም ያሳስባሉ። ለአሜሪካ ድምጽ ሬዲዮ አደን ገረመው ዋሽንግተን ዲሲ።